የዩናይትድ ስቴትስ ፕሬዝዳንት ለመምረጥ ተዘጋጅታ ይሆን? ቀዳሚው ቅንብራችን ነው። ጥቂት ቀናት በቀሩት ምርጫ እያነጋገሩ ካሉት ጭብጦች መካከል አንዱ ነው የምክትል ፕሬዝዳንት ካማላ ሃሪስን ፕሬዝዳንታዊ እጩነት ተንተርሶ ዳግም የተነሳ ጥያቄ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ አስተዳደር ጥናት ክፍል መምህርና ዋና መስሪያ ቤቱን እዚህ ዋሽንግተን ዲሲ ውስጥ ባደረገው ብሩኪንግስ ዓለም አቀፍ የምርምር ተቋም የምጣኔ ሀብትና የልማት ጉዳዮች ባለሙያ ናቸው። አወያይተናቸዋል። ዶክተር አዲሱ ላሽተው በቅድሚያ ለጊዜው አመሰግናለሁ።
አሉላ፣
ሁለት ሳምንት የማይሞላ ጊዜ የቀረው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በዩናይትድ ስቴትስ ብቻ ሳይሆን በዓለም ዙሪያም የብዙዎችን ቀልብ የሳበና በጉጉት የሚጠበቅ ጉዳይ መሆኑ ይታወቃል። ከዚህም በተጨማሪ ከእጩዎቹ መካከል የዲሞክራት ፓርቲ እጩ ሆነው የቀረቡት ካማላ ሃሪስ ጾታቸው ብቻ ሳይሆን በዝርያቸው ጥቁር መሆናቸውም የተለየ ትኩረት ለመሳቡ ተጨማሪ ምክንያት የሆነ ይመስላል። በዩናይትድ ስቴትስ ታሪክ ከዚህ ቀደም ሴት ለፕሬዝዳንትነት የበቃችበት አጋጣሚ ያለመኖሩን ጨምሮ በአጠቃላይ በምርጫ ዙሪያ ከሚካሄዱትና ከሚመለከቷቸው ጉዳዮች አንጻር የጾታ ጉዳይ በእርግጥ በዚህ ምርጫ ምን አይነት ተጽዕኖ ያሳድር ይሆን? ለግራና ቀኝ ክርክሮችስ መከራከሪያ የሚሆኑ ማሳያዎች አሉ? በመሰረታዊ ቀዳሚ ጭብጦች ብንደረደር
ታንሳው የፕሬዝደንሻል እጩ ካማላ ሃሪስ ይዙ የሚያደርጋቸው አንደኛ ሴት እጩ ፕሬዝደንት መሆናቸው ነው። ሁለተኛ ነገር ደግሞ የጥቁርና የኤዥያዊ ዝርያ ያላቸው ናቸው። አባታቸው ጥቁር፣ እናታቸው ደግሞ ከኢንዲያን ሄሪቴጅ ያላቸው ናቸው። ከዚህ አንጻር የጾታ ጉዳይ፣ የዘር ጉዳይ ፕሬዚደንሻል ምርጫው ላይ ኢፌክት ይኖራል የሚል ነገር አለ። ይሄ አከራካሪ ጉዳይ ነው። በእርግጥ እስካሁን ድረስ አሜሪካ የሴት ፕሬዚዳንት ኖሯት አያውቅም እና ከዛ አንጻር አዲስ ከመሆኗ አንጻር በሚዲያ ከብሬጅ በህዝቡ ውይይት ዙሪያ ከጾታ ጋር የተያያዙ ጉዳዮች አጀንዳ እየሆኑ መጥተዋል እና ብዙ ተመልካቾች እንደሚሉት የሴት እጩዎች ከወንዶች የተለየ የሆነ የሚዲያ አቴንሽን የሚጠየቋቸውና የሚያቀርቧቸው ጉዳዮችም ጥያቄዎችም ከፖሊሲዎቻቸው ጋር ያልተገናኙ ይሆናሉ። ለምሳሌ ስለ አነጋገራቸው፣ ስለ አለባበሳቸው፣ ስለ ቤተሰብ ጉዳዮች ብዙ ነገር ይጠይቃሉ እና ይሄ የምርጫው ፍትሐዊነትና እኩልነት ላይ አስተዋጽኦ ይኖረዋል የሚል ክርክር አለና እንግዲህ ያው ከፕሬዚደንሻል ካንዲዴት ካምበስ ከነበሩት ከሂላሪ እንደምናውቀው እነዚህ ነገሮች ተደማምረው የምርጫው ሂደት ላይ አስተዋጽኦ ሊኖራቸው ይችላል። እንግዲህ በቅርቡ የምናየው ይሆናል ማለት ነው።
ዋናውን አንኳሩን ጥያቄ ጎላ አድርገን ብንመለከት ቀደም ብለውም ጠቅሰውም እንዳደረጉት በሌሎች ሀገሮች ሴቶች መሪ የሆኑበት ሁኔታ አለ። በጣም የቀደመው በርከት ያሉ አስርታት ወደኋላ የሚወስድን የእንግሊዟ ጠቅላይ ሚኒስትር ማርጋሬት ታቸር በምዕራቡ ዓለም ከሚታወቁ ከቀዳሚዎቹ መሪዎች አንዷ ናቸው። ከዚያም በተለያዩ ሀገራት የዚህን ዘመን የዚህን ትውልድ ጨምሮ ሴቶች ለትልቁ የአመራር ስልጣን የበቁበት ሁኔታ እናያለን። ባለፈው በ2016 ሂላሪ ክሊንተን ያልተመረጡበትን በሴትነት ታቸው ብቻ ሳንገድም ሌሎች ምክንያቶችም ለመመረጥ መታየታቸው አያቀርምና፣ ግን አሜሪካውያን ዛሬ ሴት ፕሬዚዳንት ለመምረጥ ዝግጁ ናቸው ወይ የሚለውን እንዴት ይመለከቱታል? ከሚያዩቸው ቀደም ብለውም ከተቃቀሷቸው ዋና ዋና ምክንያቶች አንጻር
ልክ ነው እንደተከተው አሜሪካ ዌስተርን ከሚባሉ ሀገሮች ውስጥ ሴት መሪ የሌላት ምናልባት ብቸኛ ወይም ደግሞ ከጥቂት ሀገሮች ውስጥ አንደኛዋ ነች የምትሆነው። እንደተከተው ማርጋሬት ታቸር ወረዲ ጠቅላይ ሚኒስትር ሲሆኑ እንግሊዝ ውስጥ 1979 ዓ.ም ነበረ። ከዛ በኋላ ጀርመኒ አንገላ ማርከል በ2005 ነበረ ለመጀመሪያ ጊዜ ቻንስለር የሆኑት። ወደ አውስትሬሊያ ብንሻገር ጁሊያ ጊላርድ በ2010 ነበረ የመጀመሪያ ሴት ጠቅላይ ሚኒስትር ሆነው የተመረጡት። አሜሪካ ውስጥ እስካሁን ድረስ የሴት ፕሬዚዳንት ኖሮ አያውቅም። ምናልባት አንደኛው ምክንያት ሊሆን የሚችለው ሴት ከመሆናቸው በተጨማሪ ወይም በተያያዘ የአሜሪካ የአመራረጥ የፖለቲካ አካሄድ ፕሬዚደንሻል ነው፣ ፓርላሜንታሪ አይደለም። እነዚህ ዩኬ፣ አውስትሬሊያ ፓርላሜንታሪ ስለሆነ አሰራራቸው በፓርቲ ማዕቀፍ ስር ሆነው የሚሰሩ ሴቶች ወደ መሪነት ሚና የመምጣት እድላቸው ከፍ ያለ ነው። አሜሪካ ውስጥ ያለው የፕሬዚደንሻል አሰራር ዊነር ቴክ ሆል ሚል አካሄድ አለው። ማለት የሚወዳደረው ሰው የራሱን ቡድን ፓርቲውንም በራሱ ዙሪያ አጣምሮ ነው የሚሄደው እና ጠንካራ የሆነ ተፎካካሪ መሆን ይኖርበታል። የራሱ የሆነ ኔትወርክ ማምጣት ይኖርበታል። ያ ደግሞ ለሴቶች አስቸጋሪ ነው እና ከዛ በተጨማሪ ለፕሬዚዳንትነት እጩ የሚሆኑ አማራጭ ሴቶች ብዙ ካለመሆናቸው ጋር በተያያዘ እነዚህ ነገሮች ኮንግረስ አሜሪካ ሴት መሪ እንዳይኖራት አስተዋጽኦ አድርገዋል ብዬ አስባለሁ።
ዶክተር አዲሱ በማህበረሰባዊ አተያይ ወይንም ማህበረሰብ እነኚህን ሁኔታዎች በሚቀበልበት ድምጽ ለመስጠት የራስን መሪ ለመምረጥ በሚወስንባቸው ውሳኔ ላይ ተጽዕኖ የሚያሳድሩ ሁሌም በአንድ አይን የሚታዩ የሚታወቁ ሁኔታዎች የተለመዱ የሚባሉት እንግሊዘኛ አጠራር ስቴሪዮታይፕ የሚባሉት በአንድ አይነት የሚታዩ የሚታወቁ ሁኔታዎች ምክንያቶች ይኖሩ ይሆን? በዚህ ጊዜ
ስቴሪዮታይፖች ይኖራሉ። ሴቶችን መብዛት ከሴት ውስጥ ሙያ ጋር ማቆራኘት፣ ከሴቶች ትዕዛዝ መውሰድ የመቸገር ሁኔታ፣ ሴቶችን በመሪነት ቦታ የመሳል በመሳል ዙሪያ የአስተሳሰብ ችግር ያለባቸው ብዙ ሰዎች አሉ። ከፕሬዚደንሻል ምርጫው ሂለሪ ክሊንተን በሚወዳደሩበት ጊዜ እንደምታስታውሰው ከነጭ ሴቶች ያገኙት ድጋፍ እምብዛም አልነበረም። እንደውም አብዛኞቹ ለፕሬዚደንት ትራምፕ ነበር የመረጡት፣ 52% ይመስለኛል። ያ አንደኛው ምንድነው፣ በተለይ ገጠር አካባቢ የሚኖሩ ባህላዊ አስተሳሰብና ኗኗር ያላቸው ኮንሰርቫቲቭ የሆኑ መራጮች ሴትን በፕሬዚደንትነት ቦታ ላይ አስቀምጦ ማየት ወይም መሳል ይቸገራሉ እና ያ ትልቅ ችግር ነው። በዛ በተጨማሪ ደግሞ ካማላ ሃሪስ ጥቁርነትም ተጨማሪ አስቸጋሪ ሁኔታ ይፈጥራል ማለት ነው። በእርግጥ ፕሬዚደንት ኦባማ በ2008 እና በ2012 ጥቁር መሆን ለፕሬዚደንት ተፎካካሪነት አስቸጋሪ ሊሆን እንደማይችል አሳይተዋል። ነገር ግን የፕሬዚደንት ኦባማ ጠንካራ ካሪዝማቲክ የሆነ የህዝብ የማስተጋበር አይነት ችሎታ ነበራቸው እና ያ ነው እንግዲህ ከካማላ ሃሪስ የሚጠበቀው ያሉባቸውን የፖለቲካ ጉዳቶችን ወደ ጥንካሬ ቀይሮ ምርጫውን ማሸነፍ የሚያስችል አደረጃጀት መቅረጽ ይኖርባቸዋል ማለት ነው። ይሄ አስቸጋሪ ነው። በእርግጥ ግን ሊሆን የሚችል ጉዳይ ነው።
ዶክተር አዲሱ፣ በዩናይት ስቴትስ ያለውን የፕሬዚዳንታዊ ምርጫ ሂደትን ጨምሮ በዩናይት ስቴትስ ከዚህ ቀደም በታሪክ ሴት ለፕሬዚዳንትነት አለመብቃቷን ባነሱበት፣ ከፕሬዚዳንትነቱ መንበር በመለስ በአጠቃላይ ከሌሎች ሀገራት አንጻር ሲነጻጸር በምክር ቤቶች፣ በግሉ ኢንዱስትሪ፣ በትልልቅ ተቋማት መሪነት ሴቶች ለተለያዩ አመራር ኃላፊነቶች የበቁባቸው የቱን ያህል የሚያበረታታ ቦታ ደርሷል?
የጾታ ጉዳይ ትልቅ አጀንዳ ነው። የፌሚኒስት ሙቭመንት መነሻ እና ትልቅ ጉዳይ ነው። በኮርፖሬት አሜሪካ ውስጥ ይህ ጉዳይ ለረጅም ጊዜ አጀንዳ ሆኖ ቆይቷል። አይ ቲንክ አሁን ያለው ዴታ እንደሚያሳየው ከሆነ ሲሌብል የሚባሉ ለመሪነት ቦታ ያሉት ኤግዜክቲቭ ደረጃ ያሉ የመሪነት ያሉትን ስታቲስቲክስን ብናየው አይ ቲንክ 30% ራሱ የሚሞላ አይመስለኝም የሴቶች ድርሻ እና ያው በኮርፖሬት አሜሪካም እያጎለበተ ያለ ነገር ግን መድረስ የሚችልበት ደረጃ ያልደረሰ ጉዳይ ነው እና ካማላ ሃሪስ ይህንን ፕሬዚደንሻል ምርጫ ቢያሸንፉ እንግዲህ ያንን ነገር ለመቀልበስ የሚያስችል አይነት አስተዋጽኦ ሊኖሩ ይችላል። በመጀመሪያ በሲምቦላዊ ደረጃ ራሱ ሰዎች አርአያ መሆን ይችላሉ። ወደፊት ሴቶችን ለመመረጥም ተነሳሽነት እንዲኖራቸው የሚያነቃቃ አይነት አስተዋጽኦ ሊኖሩ ይችላል። ከዛ በተጨማሪ ደግሞ በፖሊሲም ደረጃ ቀርጸው የሴቶችን ድርሻ በመሪነት ቦታዎች ላይ ለማጎልበት ሊንቀሳቀሱም ይችላሉ እና ከብዙ ነገር አንጻር አሁን ያለው የሴቶች ወኪልነት የተሻለ እንዲሆን አስተዋጽኦ ሊኖረው ይችላል።
በጠቅላላው በዩናይትድ ስቴትስ እስካሁን ባሉት ተሞክሮ ሴትነት እኩል ደረጃ በሚታይበት አልደረሰም ቢባል እንኳን በአንጻሩ የዛ ሰው ብቃት አገር ሁኔታዎች የሚጠይቁትን ማሟላት የሰዎችን ፈቃድ መግዛት አለበትና ከዛ አንጻር ሰዓት እንዴት ይታያል?
እንዳልከው በአንድ መልኩ ዘርፍን ዋና አጀንዳ አድርገን ማስቀመጥ አስቸጋሪ ነው። ምክንያቱም የምትፎካከረው በብቃት ነው። በዓለም ላይ በጣም ከባድ ከሚባሉ ሚናዎች ውስጥ አንዱ የሆነውን ቦታ ለማግኘት ነው እየተፎካከሩ ያሉት እና ያንን አንኳር አጀንዳ ማድረግ አስፈላጊ ላይ ሆን ይችላል። ከዛ በተጨማሪ ግን አሜሪካ ውስጥ ዘር እና አሁን ደግሞ ጾታ የምርጫ አጀንዳዎችን ሸጥ ማድረግ ይችላሉ። የሰዎችንም አስተሳሰብ እና አመራረጥ ኮንሽስሊ ይሁን አንኮንሽስሊ አፌክት ማድረግ የሚችሉ ነገሮች ናቸው እና እነዚህ ነገሮችም አት ሴም ታይም አድሬስ ማድረግ ያስፈልጋል እና አስቸጋሪ ጉዳይ ነው። በብዛት መሪዎቹ የሚያደርጉት ምንድን ነው? ምርጫ በሚወዳደሩበት ጊዜ ዘር ላይ አለማተኮር ዲሬሻላይዜሽን ነው መሰለኝ የሚሉት በእንግሊዝኛ፣ ዘር ላይ አለማተኮር። ምክንያቱም የምትሞክረው ህዝብ ብዙሃን የሆነ ግንባር መፍጠር እና በዛ ግንባር ተመሰህ ምርጫውን ማሸነፍ ስለሆነ ዘር ሰውን የሚያዋህድ ሳይሆን የሚለያይ ስለሆነ እዛ ጋር መተኮሩ ብዙም አመጪ ውጤት ሊያመጣ ይችላል። ምናልባት ካሸነፉ በኋላ ሬስን ዘር በተወሰነ መልኩ አጀንዳ ማድረግ ይቻላል። ዘርን አዘናርዶ በዛ ዙሪያ ፕሬዚዳንት ኦባማ እንዳደረጉት ያሉትን እነዚህ ሲስተሚክ የሆኑ ኢኒኳሊቲዎች በዝርዝራ የተመረኮዙ ህጎችን ለማስተካከል መሞከር ይቻላል እና አይ ቲንክ አንደኛው ከሄደ ይመስለኛል። በእጩ ፕሬዚደንት ካማላ ሃሪስም እንደዛ አይነት ፖሊሲ እየተከተሉ ያሉ ይመስላል።
የቀሩት ጥቂት ቀናት ብቻ ናቸው። ከሁለት ሳምንት ባነሰ ጊዜ ውስጥ ነው እየተነጋገርን ያለ ነው። ዓለም አቀፍ ሁኔታዎችን የሚወስን ቀደም ብለው እንደገለጹት በዓለም ትልቁን ስልጣን ለመያዝ የሚደረግ ፍክክር ነውና በተለያዩ ርዕሰ ጉዳዮች የሶሙያን በሚመለከቱ መሰል ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ ስትራቴጂያዊ አስተዳደር ትምህርት ክፍል መምህርና እዚህ ዋሽንግተን ዲሲ ዋና መቀመጫውን ባደረገው ብሩኪንግስ የጥናት ተቋም የዓለም አቀፍ ምጣኔ ሀብትና የልማት ጉዳዮች ጥናት ባለሙያ ጀርስ ሜን
አሁን ላይ ጋር ተመልሰናል።